ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ጥር 18 2014 ዓ.ም ነው። አብራችሁን ካመሻችሁ ቀጣዮቹን ጉዳዮች እናጋራችኋለን።
ትናንትና ወደ ጀመረ ጦርነት ትናንትና ሙሉ ቀን ሲካሄድ ነው የቆየው። አሁንም ድረስ አልቆመም ጦርነቱ።
የትግራይ ኃይሎች በአፋር ክልል አባላ በተባለ ስፍራ ጥቃት መክፈታቸውን ተከትሎ ነዋሪዎች ከቤት ንብረታቸው እየተፈናቀሉ መሆኑን ተናግረዋል። የተወሰኑትን ምስክርነት ቆየት ብለን አዳምጣለን።
ወደ ኢትዮጵያ ስመጣ 3 ብር ብቻ ነው ይዤ የመጣው። ስለዚህ ከትልቅ ደረጃ ምስራ አይነበት ገና ተጀሮ ከ3000 መነሳት ነበረብ።
አሁን ደግሞ የሰማነው ዳዊት ድሪምስ በሚል መጠሪያ የሚታወቀውን ወጣቱን የግል ክህሎት አሰልጣኝ ነው። ከወጣቶች ንቃትና በጎ ተነሳሽነት ጋር የተያያዙ ሀሳቦችን ቆየት ብሎ ያጋረናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም ይመራለሁ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። ሲሳይ ተሾመ ደግሞ በምስል ቅንብሩ አብሮን ይቆያል። አስቀድመን አጫጭር የዓለም ዜናዎችን እንስማ። ስመኝሽ ቆየ
አመሰግናለሁ ሀብታሙ። በካሜሩን የአፍሪካ ዋንጫ ግጥሚያ እየተካሄደበት በነበረበት የእግር ኳስ ሜዳ በተፈጠረ መረጋገጥ የሰው ሕይወት ማለፉን ተከትሎ ካሜሩንና የአፍሪካ የእግር ኳስ ኮንፌዴሬሽን ምርመራ እንዲካሄድ አዘዋል። በእግር ኳስ ሜዳው መረጋገጥ የተፈጠረው በካሜሩንና ኮሞሮስ መካከል ሊካሄድ የነበረውን ጨዋታ ለመመልከት ኦሌምቤ ወደ ተሰኘው የእግር ኳስ ሜዳ ይገቡ የነበሩ ተመልካቾች ለጥበቃ የተሰማሩትን ፖሊሶች አልፈው ለመግባት ሲሞክሩ ሲሆን የካሜሩን ባለስልጣናት እንዳሉት 6 ሰዎች ወዲያው ለሞት ሲዳረጉ 2 ወደ ሆስፒታል በመወሰድ ላይ ያሉ ህይወታቸው አልፏል። 38 ሰዎች ደግሞ ለጉዳት ተዳርገዋል። ይህ በእንዲህ እንዳለ የአፍሪካ እግር ኳስ ኮንፌዴሬሽን በያውንዴ ኦሊምፒክ ስታዲየም የሚካሄዱ የአፍሪካ ዋንጫ ጨዋታዎች እንዲሰረዙ ትላንት ውሳኔ አስተላልፏል። ውሳኔው የተላለፈው ኮንፌዴሬሽኑ ከሚፈቅደው በላይ ደጋፊዎች ወደ ስታዲየሙ በመግባታቸው መሆኑም ተገልጿል። ጨዋታው ሊካሄድበት የነበረው የእግር ኳስ ሜዳ 40,000 ሰዎችን የመያዝ አቅም ያለው ሲሆን ባለስልጣናት እንደሚሉት ሰኞ ዕለት የነበረውን ጨዋታ ለመመልከት ወደ 57,000 የሚጠጉ ሰዎች ተገኝተው ነበር። በዩጋንዳ በኮቪድ-19 ምክንያት ለ2 ዓመት ተጥሎ የቆየው ሰዓት እላፊ ሰኞ ዕለት ተነስቷል። መጠጥ ቤቶችና ምሽት ቤቶችም ስራ እንዲጀምሩ ፈቃድ ተሰጥቷል። በውሳኔው የተደሰቱ በርካታ ሰዎች በዓለም ላይ ከተጣሉ ክልከላዎች ሁሉ ረጅም ጊዜ ያስቆጠረው የዩጋንዳ ክልከላ በመነሳቱ ደስታቸውን ሲገልጹ ታይተዋል። በዩጋንዳ 3,500 የሚሆኑ ሰዎችን ለሞት የዳረገው የኮሮና ቫይረስ ስርጭትን ለመቆጣጠር የምሽት ሰዓት እላፊው እንደ አውሮፓውያን አቆጣጠር በመጋቢት ወር 2020 ዓ.ም ከታወጀ ወዲህ የንግድ ተቋማት ከምሽቱ 1 ሰዓት ላይ ይዘጋሉ፣ መኪናዎችም በመንገድ ላይ መንቀሳቀስ አይችሉም ነበር። መንግስት የሰዓት እላፊውን ቢያነሳም ወደ ማንኛውም ምግብ ቤት ሆነ መጠጥ ቤት ሲገባ የፊት ጭንብል የማድረግና የክትባት ካርድ የማሳየት ግዴታ ግን እንደሚቀጥል አስታውቋል። በአፍጋኒስታን የሚታየው ሰብአዊ ቀውስ ዙሪያ ለመወያየት ኖርዌይ በዚህ ሳምንት በታሊባን በአፍጋን መንግስታዊ ያልሆኑ ድርጅቶችና ምዕራባዊ ዲፕሎማቶች መካከል ያካሄደችው ውይይት ጥልቅና ከልብ የመነጨ ነው ሲሉ የኖርዌይ ጠቅላይ ሚኒስትር ጆናስ ጋርስቶር ተናግረዋል። በኖርዌይ ኦስሎ ከተማ የተካሄደው ዝግ ስብሰባ ትምህርት፣ የአፍጋኒስታን ሴቶች፣ ሰብአዊ እርዳታ፣ የታሊባን ተቀባይነትና ሌሎች ሰፊ ጉዳዮች ተነስተውበታል። ሆኖም ኖርዌይ 3 ቀን በፈጀው ውይይት ላይ ከነሐሴ ወር ጀምሮ ስልጣን የተቆጣጠረው እስላማዊው ታሊባን እንዲሳተፍ ማድረጓ በተለይ በአፍጋን የመብት ተከራካሪዎች ተቃውሞ ገጥሞታል። በውጭ ጉዳይ ሚኒስትር አሚር ካህን ሙጢቅ የተመራው የታሊባን ተወካዮች ሴቶችን ጨምሮ ከአፍጋን መንግስታዊ ያልሆኑ ድርጅቶች ጋር የተገናኙ ሲሆን ከዩናይትድ ስቴትስ፣ አውሮፓ ህብረት፣ እንግሊዝ፣ ፈረንሳይ፣ ጣሊያን፣ የተባበሩት መንግስታት ድርጅት እና አዘጋጇ ኖርዌይ ዲፕሎማቶች ጋር ውይይት አድርገዋል። የታሊባን መንግስት እስካሁን በየትኛውም ሀገር ተቀባይነት ባያገኝም ሙታቂ ሰኞ ዕለት ለጋዜጠኞች በሰጡት መግለጫ መንግስታቸው ከአፍጋንና የምዕራብ ሀገራት ተወካዮች ጋር ያካሄዱት ስብሰባ የተሳካ እንደነበር ተናግረዋል። ኮቪድ-19 ወረርሽኝ ህገወጥ የሰዎች ዝውውርን አባብሷል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በየአመቱ የሚያወጣው ሪፖርት አስታውቋል። በሪፖርቱ ውስጥ መልእክታቸውን ያካተቱት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዚህ አመቱ ህገወጥ የሰዎች ዝውውር ሪፖርት እንደ ኮቪድ-19 ወረርሽኝና የአየር ንብረት ለውጥ ያሉ ዓለም አቀፍ ቀውሶች በተለይ በሌሎች ተግባራት ግፍ የደረሰባቸው ሰዎች ላይ የበለጠ ጉዳት እንደሚያደርስ ያሳየ ነው ብለዋል። አክለውም ህገወጥ የሰዎች ዝውውርን ለመክታት ሌሎች ሀገራት ከዩናይትድ ስቴትስ ጋር እንዲተባበሩ ጥሪ አቀርበዋል። አድማጮች ለሰዓቱ ያስናቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
አመሰግናለሁ ስመኝሽ። በመከታተል ላይ ያላችሁት አድማጮቻችን ጋቢና ቪኦኤ ወጣቶች ላይ የሚያተኩረውን የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀዳሚው ዘገባ እንሻገር። የህወሓት ታጣቂዎች በአፋር አባላና አካባቢው አጠናክረው በቀጠሉት ጥቃት ምክንያት የሚፈናቀሉ ሰዎች ቁጥር እየጨመረ መምጣቱን አስተያየታቸውን ለአሜሪካ ድምፅ የሰጡ ነዋሪዎች ገልጸዋል። ተፈናቃዮችን ይዘው በመንቀሳቀስ ላይ በነበሩ ሶስት ተሽከርካሪዎች ላይ የህወሓት ኃይሎች ሰነዘሯቸው በተባሉ ጥቃቶችም የሞትና አካል ጉዳት ደርሷል ሲሉ በአካባቢው የሚኖሩ ነዋሪዎች በትናንትናው ዕለት ለአሜሪካ ድምፅ ገልጸዋል። ተፈናቃዮቹ የሚገኙበት ሁኔታ አሳሳቢ በመሆኑ መንግስት አስፈላጊውን እገዛ እንዲያደርግላቸው ጠይቀዋል። ህወሓት ትናንት አወጣ በተባለው መግለጫ በአፋር ክልል ፕሬዚደንት ላይ ልዩ ፖሊስና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ላይ ከትናንት ማለዳ ጀምሮ ጥቃት መክፈቱን አስታውቋል። መስፍን አራጊ ዝርዝሩን ነግረናል።
የድምጻቸውን መቀረጽ ተስማምተው ስማቸውን ከመጥቀስ የተቆጠቡ የአካባቢው ነዋሪ ለአሜሪካ ድምጽ እንዳስታወቁት
ትናንትና ወደ ጀመረ ጦርነት ትናንትና ሙሉ ቀን ሲካሄድ ነው የቆየው። አሁንም ድረስ አልቆመም ጦርነቱ። አካባቢው ላይ ኃይለኛ ከባድ ጦርነት እየተካሄደ ነው ያለው። ጁንታ ሌላ አካባቢዎች ላይ አስፈሮ የነበረውን ኃይል ሁሉ ሰብስቦ አምጥቶ መጀመሪያ በዓለና መጋለብ የምትባል ከተማ ከሩቅ ቦታ በከባድ መሳሪያ ደብድበዋል። ሴቶች፣ ህጻናትና አዛውንቶች መፈናቀል ያልቻሉትን የህብረተሰብ ክፍሎች ከጨፈጨፈ በኋላ አካባቢውን ተቆጣጠሮ ወደፊት እየገሰገሰ ነው።
የባህላው ጦርነት በአፋር ታጣቂዎችና በኤርትራውያን አጋሮቻቸው የተቀሰቀሰ ነው ሲሉ የሚከሱት የህወሓት ቃል አቀባዩ ጌታቸው ረዳ በትዊተር ገጻቸው ወደ ትግራይ ክልል ሊገቡ የነበሩና ሰብአዊ እርዳታ የያዙ 27 የጭነት መኪኖች እንዳይገቡ ተደርጓል ከሚለው ወቀሳዎች ሰራዊታቸው በአባአላና አካባቢው ፈጸመ ስለተባለ ወታደራዊ ጥቃት ያሉት ነገር የለም። ከአሜሪካ ድምጽ ጋር ቆይታ የነበራቸው የመንግስት ኮሙኒኬሽን አገልግሎት ሁለቱም ሚኒስትር ዴታ ሰላማዊት ካሳ ግን የእርዳታ ህል ወደ ትግራይ ያልገባበት ምክንያት ህወሓት በአካባቢው በቀሰቀሰ ወታደራዊ ትንኮሳና ጥቃት ነው ማለታቸው ይታወሳል። ሚኒስትር ዴታው እርዳታ የጫኑት ተሽከርካሪዎች ከመስተጓጎላቸው ባለፈ 50 ሺህ የሚጠጉ ነዋሪዎች ከቀያቸው መፈናቀላቸውን አያይዘው ገልጸው ነበር። የአፋር ብሔራዊ ክልላዊ መንግስትም ጉዳዩን አስመልክቶ ትናንት ባወጣው መግለጫ የሽብር ቡድን ሲል የገለጸው የታጠቀ ኃይል በኪልበቲ ረሱ ዞን የሚገኘውን የአፋር ክልል ወሰን ጥሶ በመግባት በአባአላ መጋሌና በርሃሌ የሚገኙ በርካታ ንጹሃንን ለጉዳት ዳርጓል ብሎ ነበር። ስማቸውን ከመግለጽ የተቆጠቡት አስተያየት ሰጪ የህወሓት ኃይሎች አጠናክረው በቀጠሉት ጥቃት በሺዎች የሚቆጠሩ የአባአላና ዙሪያ ነዋሪዎች በአስቸጋሪ ሁኔታ ለመፈናቀል ተገደዋል ይላሉ።
ከአባአላ ቀጥሎ ረብቲ የምትባል ከተማ አለች እና ረብቲ አካባቢ ያለው ህብረተሰብ ቀድሞ ከአካባቢው መውጣት እንዳለበት ወሰኑና ከአካባቢው ወደ አፍዴራ በምትባል ከተማ በእግር እየተጓዙ ነው የሚገኘው። እንደሚታወቀው የኛ አካባቢ በጣም በረሃማ ነው። በጣም ሙቀታማ አካባቢ ስለሆነ በእግር ከተጓዘ በኋላ ብዙ ነገር ያስፈልገዋል። በተለይ ውሃ የማገኘት እድል ካላገኘ ያንን ሰውዬ ህይወት የማጣት ያለ ምክንያቱም በጣም በረሃማ አካባቢ ስለሆነ።
እየተፈናቀሉ የሚሄዱት የት አካባቢ?
ወደ አፍዴራ። ከረብቲ ቀጥሎ አፍዴራ የምትባል ወረዳ አለች። አፍዴራ ከረብቲ ቀጥሎ 120 ኪሎ ሜትር ነው። እንግዲያችን 120 ኪሎ ሜትር በእግር ነው እየተጓዙ ያሉት። ምንም የተሽከርካሪ አቅርቦት የለም። 5 ኪሎ ሜትር 3 ኪሎ ሜትር ለመጓዝ በጣም ደግሞ ውሃ የሚያስፈልግበት አካባቢ 120 ኪሎ ሜትር ለመጓዝ ደግሞ ምን ያክል ግድር እንደሚደርሳቸው ማወቅ አያቀጣ።
አባላ ውስጥ በመንግስት ስራ የተዳደሩ እንደነበሩ ከመግለጽ ባለፈ ለደህንነታቸው እንደሚሰጉ በመጠቆም የስራ መስካቸውንም ስማቸውንም ከመጥቀስ የተቆጠቡ አስተያየት ሰጪ ደግሞ አባላ ላይ የተጀመረውን ጥቃት ተከትሎ ወደ ደሴ ለመፈናቀል መገዳዳቸውን ተናግረዋል።
በጣም አስቸጋሪ ነበር። ውሃ የለም፣ ምግብም የለም። 16 ቀን ሙሉ ያፋር ልዩ ኃይልና ሚሊሻ አንድ ቤት ስለነበርን ሰመንግስ ሰራተኞቹ ምግብ ማምጣውልን መጨረሻ ላይ ግን አጣጫው አስቸጋሪ ስለሆነ ለቀለ መውጣት ተገደናል። ያው ጦርነቱ በ9 ተጀምሮ በ24 ከዛው ተቻለው ቤት ንብረት የዛው እንዳለው ነው ደምን የመጣው ከላይ ከበር መሰረት ስለሚወረወር ያም በመፍራት ወደ ረብት የሚባል ሀገር ወጥቻለሁ። ከዛ ረብት ወጥቼ አንድ ቀን ካደርኩ በኋላ ወደ ዶጋያ መጥቼ ወደ ደሴ አሁን ባለሁበት ደሴ ነው ያለሁት።
በተከሰከሰው ወታደራዊ ጥቃት የተፈናቀሉ ወገኖችን ለማገዝ ከአሜሪካን ሀገር የተላከ ድጋፍ ይዘው ከሰመራ ዩኒቨርሲቲ ጋር በመተባበር ከትናንት ወዲያ ለአባአል አጎራባች ወደ ሆነው ኤረርቲ ወረዳ ለመንቀሳቀስ ሙከራ ማድረጋቸውን የሚናገሩት ደግሞ የሰመራ ከተማ ነዋሪው መሐመድ አህመድ ናቸው። ለተፈናቃዮቹ የታሰበው እርዳታ ሳይደርስ ተፈናቃዮቹ ለዳግም መፈናቀል ተዳርገዋል ይላሉ አቶ መሐመድ።
አባአል መጀመሪያ በተፈጠረው ጦርነት ማህበረሰቡ ወደ ሁለት ዳይሬክሽን ነው የተበተነው። ከተማው ወደ ግራ ያሉት ወደ አባራህሌ ሲወጡ፣ በዚህ በኩል የቀሩት ደግሞ ወደ ኤረርቲ መስመር ነው የወጡት። አሁን ወደ አባራህሌ በኩል ያሉትን እርዳታ ለማድረስ መንገዱ ስለተዘጋ በታች በኩል በእርተ አለ ተደርጎ ከበራህሌ ገብቶ ነው ማስገባት የሚቻለው። የኤረርቲን ግን ቀጥታ ካፍዴራ የሚያገናኝ መስመር ስለነበረ ለእኛ አቅራቢያ ውስጥ ስለነበረ እኛ ለመንገዳችን ተፈናቃዮቹ ያለበትን ሁኔታ ለማጥናት ነበረ ይሄድ ነው። እኛ በሰዓቱ እኛ ያመጣ ነው እርዳታ እና የማህበረሰቡ ቁጥር ልታጣምልን ስላልቻለ ያንን ስቶር ላይ አድርገን ድጋሜ ማለት በማህበረሰቡ በቦታ የነበሩ ማህበረሰብ ብዛት ልክ እርዳታ ለማሰባሰብ እና ጥረት ለማድረግ ነበረ ወደዚህ የተመለስ ነው። በሚያሳዝን ሁኔታ ግን እነዛ ሰዎች ያንን እርዳታ እንኳን ሳያገኙ ድጋሜ ተፈናቀሉ ማለት ነው። እነዛ ሰዎች አሁን ያንን ሳያገኙ በዛው ላይ ደግሞ በእግራቸው ነው የሚገርመኝ። ቦታው ወደ 300 ኪሎ ሜትር አካባቢ ነው ለሰማራ። ደግሞ ሙቀቱ 45 ዲግሪ ነው የሚደርሰው። ምንም አይነት መጠለያ ዛፍ ስር እንኳን ለመቀመጥ በማያስችል በጣም በረሃ የሆነ አካባቢ ነው ቦታው እና ህብረተሰቡ በጣም ከፍተኛ ችግር ውስጥ ነው የሚገኘው። በተለይ በእኛ አካባቢ አሁን ወንዶቹ አብዛኛው ምሽግ ላይ ስለሆኑ ሴቶችና ህጻናት ናቸው እየተጎዱ ያሉ።
በሌላ በኩል በአሁኑ ሰዓት ወደ አባአላም ሆነ ከአባአላ የሚደረግ የትራንስፖርት እንቅስቃሴ እንደሌለ የገለጹት የአካባቢው ነዋሪ በአስቸጋሪ ሁኔታ ነዋሪዎችን ከአካባቢው ለማውጣት ሙከራ አድርገው በነበሩ 3 ተሽከርካሪዎች ላይ በተሰነዘረ የከባድ መሳሪያ ጥቃት ተሳፍረው የነበሩ ሰዎች ላይ የሞትና የመቁሰል ጉዳት እንደደረሰ ጠቁመዋል።
እስካሁን ወደ 8 የሚሆኑ ሰዎች ነው በመኪና አደጋ የሞቱት፣ እነሱም በተኮሱት ከባድ መኪና። ይሄ ምንድነው? ሲቪሊያን ነው ከኤረብቲ ወደ አፍዴራ እየተፈናቀሉ ያሉ። እነሱም ከ30 ኪሎ ሜትር በመተኮሱት ከባድ መሳሪያ የተገለበጡ መኪናዎች ላይ የነበሩ ሰዎች ነው የምነግርህ።
አስተያየት ሰጪዎቹ ለተፈናቃዮቹ በቂ ድጋፍ እየደረሰ አለመሆኑን ገልጸው መንግስት ወራሪ ሲሉ የጠሯቸውን የህወሓት ኃይሎች እንቅስቃሴ በመግታትና ወደ ኋላ በመመለስ ህዝቡ እርዳታ የሚያገኝበትን መንገድ እንዲያመቻች ጠይቀዋል። በተሽከርካሪዎቹ ላይ ስለደረሰው ጉዳትም ሆነ በእርዳታ አቅርቦት ዙሪያ ስለተነሳ ውስንነት ከክልሉ መንግስት በኩል ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። እንዳገኘኋቸው ምላሻቸውን ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን እናመሰግናለን። ይህ በእንዲህ እንዳለ ትናንት አመሻሽ ህወሓት ባወጣው መግለጫ ጥቃቱን የከፈተው የኤርትራ ቅጥረኞችን ይመሰሉ ያላቸው ከእንግዲህ አፋርና የትግራይ ህዝቦች ወንድማዊ ግንኙነት ላይ ስጋት እንዳይሆኑ ለማምከን ነው ብሏል። የጥቃቱ ዓላማ ህወሓት ቀጥሎ ሲተነትን የጠላቶቻችንን ወታደራዊ አቅም ለማዳከም፣ ከትግራይ አካባቢዎች ለማስወጣት፣ በይዞታችን ላይ ጥቃት ለመሰንዘር እንደ መንደርደሪያ ሊጠቀሙባቸው ከሚችሉ በቅርብ ያሉ አካባቢዎች ለማራቅም ነው ብሏል። የትግራይ ጦር አፋር ውስጥ ለተራዘመ ጊዜ መቆየትም ሆነ ግጭቱ እየተባባሰ እንዲሄድ እቅድ የለውም ብሏል የህወሓት መግለጫ። መግለጫው አክሎም በመቶዎች የሚቆጠሩ ንጹሐን ያላቸውን የትግራይ ተወላጆችና ለዘብተኛ ያላቸውን የአፋር ተወላጆች መልቀቁን አመልክቶ የአፋር ክልል ፕሬዚደንትን በመቶዎች የሚቆጠሩ የትግራይ ተወላጆች ጭፍጨፋ ከሷል። ከአፋር ክልልና ከፌዴራል መንግስት እንዲሁም ከኤርትራ መንግስት በኩል የሚሰጡ ምላሾችን ለማግኘት ጥረት እያደረግን ነው። ምላሻቸውን ባገኘ ጊዜ እናቀርባለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። We'll be right back. ወደ ቀጣዩ ዘገባ ስንሻገር ዳዊት ድሪምስ ከህይወት ውጣ ውረድ የተማረውን ለበርካታ ወጣቶች በማጋራት የተሻለ የህይወት ግብ እንዲኖራቸው የሚያግዝ ወጣት ነው። በመጽሐፍና በምስሎች ከሚያቀርባቸው አነቃቂ ሀሳቦች በተጨማሪ የክህሎት ስልጠናዎችን ይሰጣል። ከአንድ ሚሊዮን በላይ ወጣቶችን የሙያ ክህሎት ትምህርቶች እንዲደርሳቸው እንዳደረገም ይናገራል። ለየት ያለ መጠሪያው ከምን የመነጨ እንደሆነ ከሚያስረዳበት ቆይታችን ይጀምራል።
ስሜ እንደሚታየው እኔ ዳዊት ድሪምስ ነው የምባለው። ዳዊት ድሪምስ የተባልኩበት ድሪምስ የአባቴ ስም ሳይሆን የእኔ ህልም ነው። የእኔ ዓላማ ሰዎች ትልቅ ህልም እንዲኖራቸው እና ህልማቸውን ለማሳካት እንዲወጡ መርዳት ነው። ድሪምስ የእኔ ህልም ነው። ድሪምስ ማለት ዳዊት በርለንትለስ ኢትዮጵያን አፍሪካን ሞቲቬሽናል ስፒከር ነው ሲበተን ማለት ነው። ስለዚህ የእኔ ትልቅ ህልም ድሪምስ ነው፣ ወይ ደግሞ ኢትዮጵያና አፍሪካን መቀየር ነው።
እንግዲህ ዳዊት ሰዎችን ወደ መልካም መነቃቃት የሚያስገቡ ንግግሮችን በማድረግ እና የክህሎት ስልጠናዎችን በመስጠት ነው የምትታወቀው። ወደዚህ አገልግሎት እንድትገባ ያደረገህ ዋነኛ ምክንያት ምንድን ነው?
ስለዚህ እኔ በህይወቴ በጣም ብዙ ከባባድ ፈተናዎች በማልጠብቃቸው ሰዓት አጋጥመውኛል። በመጀመሪያ ወደ ኢትዮጵያ ስገባ ከኢትዮጵያ ከመግባቴ በፊት በአስመራ ኤርትራ ነው የምሰራው የነበርኩ። በሚታወቀው የነበሩ ቻሌንጆች ወደ ኢትዮጵያ ስመጣ 3,000 ብር ብቻ ነው ይዤ የመጣው። ስለዚህ ከትልቅ ደረጃ ምሰራ የነበርኩ ገና ከዜሮ ከ3,000 መነሳት ነበረብኝ። ከሱ ተነስቼ ደግሞ በአንድ አመት ውስጥ የኮምፒውተር ስራዎች ይሰራለሁ ብዬ የኮምፒውተር ስራዎች ጀመርኩ። ከዛ የካፌ ስራለሁ ብዬ የካፌ ስራ ጀመርኩ። ትላልቅ ግቦች አስቀመጥኩ እና በጣም ትልቅ ድርጅት አንድ ፎቅ ሙሉ ሳይሆን አንደኛ ፎቅ የአንድ ህንፃ ሙሉ ተከራይተን በትልቅ ደረጃ የሰራን ነበር። ከዛ ግን የ22 ጎላጎላ አካባቢ ያለ ፎቁ የነበረበት መቆፈር ጀምረና ለሶስት አመት እንዲ ተቆፈረ። 6 ወር ይፈጃል የተባለ የአስፋልት መንገድ። በዚህ 3 አመት በየወሩ በየ6 ወሩ በየ1 ወሩ አንድ ነገር እየጨመርኩ ማለት ነው ከባድ ኪሳራ ከሰርኩ የለ ኪሳራ እና በጣም በህይወቴ ተስፋ ቆረጥኩ። በዛ ሰዓት ያደረግኩት እጅግ በጣም መልካም ነገር ካለ ግን ጥናት ጀመርኩ። ህይወት ምንድን ነው? ለምንድነው የምንኖረው? ስኬት የሚባለው ምንድን ነው? እንዴት ነው ማሳካት የምንችለው? እንዴት ነው ህይወታችን መቀየር የምንችለው ብዬ ማጥናት ጀመርኩ እና በዛ ሰዓት እያለቀስኩ ነበር። እኔ ምንድን ነው መጀመሪያ ከኤርትራ ዜሮ መጣ፣ አሁን ደግሞ ሌላ ገባሁ ብዬ ማለቅስ የነበርኩ ሳጠና በዓለማችንም ሆነ በሀገራችን ትልቅ ደረጃ የደረሱ ሰዎች የሆነ ሰዓት የተፈተኑበት፣ ያለቀሱበት፣ የወደቁበት፣ የከሰሩበት፣ የተቸገሩበት ሰዓት እንደነበር እና ይህ የፈተና ሰዓት ሲቋቋሙት ግን ህይወታቸው ብቻ ሳይሆን በሀገራችን ትልቅ ደረጃ ማድረግ እንደቻሉ ነው የተረዳው። የእነሱ ታሪክ ሳጠና የኔ ፈተና አነሰብኝ እና ኦኬ፣ እንደዚህ ከሆነ በደንብ ማወቅ አለብኝ፣ አእምሮዬ መመገብ አለበት። አእምሮዬ ድሃ ስለሆነ ትክክለኛ እውቀት ስለሌለው ነው ይህ ሁሉ ተስፋ ምቆርጦ ያለሁ። ጥናት ጀመርኩ። ከዛ ጀምሮ እስከ ዛሬ ድረስ ጥናት አላቆምኩም። ምክንያቱ ያወቁ የተረዳሁት ነገር ካለ የሰው ልጆች አናውቅም፣ አለማወቃችን ነው የምናሸንፍበት መንገድ አለማወቃችን ነው ሁሌ እንደሚሸነፍ አሁን የሚያደርገን። እነዚህ ጥናቶች ሳጠናቸው ግን በውስጥ የተፈጠረ ምንድን ነው እንዴ ይሄ ምስቴማ ለእኔ ብቻ መሆን የለበትም፣ ሁሉ ሰው ማወቅ አለበት። በቃ እኔ ብቻ ሳልሆን ያሰለጠንኳቸው ሰዎች በቃ እነዚህ እውቀቶች ያወቀ ሰው ማካፈል ይፈልጋል እና እኔ ደግሞ ማካፈል እፈልጋለሁ። ያየሁት ነገር ደግሞ ምንድን ነው አሁን በዩቲዩብ፣ በፌስቡክ፣ በሬዲዮ፣ በቲቪ እነዚህ ሼር አድርጋቸዋለሁ እና በጣም እንደኔ ተቸግረው የነበሩ ሰዎች ከሳቸው የነበረ ሰዎች እነዚህ መልእክቶች ሲሰሙ እነሱ ማሸነፍ እንደሚችሉ በቃ ደስ ሲላቸው ሲቀየሩ ተስፋ ሲያደርጉ ሳይ ደስ ይለኛልና በበለጠና በተሻለ መንገድ ደግሞ አሁን ማካፈል እፈልጋለሁ።
በአሁኑ ጊዜ በርካታ ኢትዮጵያን ወጣቶች በየዕለቱ የሚገጥማቸው ችግር አለ። አዎንታዊ አስተሳሰቦችና አርቆ ማለም በምን መልኩ ነው ከሚገጥሟቸው ችግሮች ሊታደጋቸው የሚችለው?
መጀመሪያ ወደ ህልም ስንመጣ ህልም የምናስቀምጥበት ዓላማ ስለደላን፣ ስለተመቸን፣ ነገሮች ስለተስተካከለ አይደለም። ህልም የሚያስፈልገው አሁን እናንተ ከአሜሪካ ነው የፕሮግራም የምታስተላልፉት እንደነገርከኝ፣ ለምሳሌ በአሜሪካ ማርቲን ሉተር ኪንግ ምንም ነገር ሁሉ ጨለማ እያለ ነው ትልቅ ህልም አለኝ ያለው እና የማንኛውም ትልቅ ደረጃ የደረሰ ሰው ትልቅ ህልም አለኝ የሚሉ ቃላቶች ባያወጣቸውም የሚታየው ነገር አለ። አንድ ሰው ጉድጓድ ሆኖ ፈተና ውስጥ ሆኖ ኪሳራ ሆኖ በሽታ ሆኖ በኮሮና ቫይረስም ሆኖ ሌላ መከራም የፖለቲካዊ የኢኮኖሚያዊ ቀውስ ሆኖ በዛ ችግር ውስጥ ትልቅ ህልም አለም ይችላል። አሁን ትልቅ ህልም ያለው ሰው ጠዋት ተነስቶ ስለ ችግር አያለቅስም፣ በችግር አይሸነፍም፣ ተኝቶ አያረፍድም። ጠዋት ተነስቶ ያ ህልም ለማሳካት ትልቅ ህልም የሌለው ሰው ግን ጠዋት ይነሳልና እንደ ሁኔታው ነው። በዓል ከሆነ አዲስ አመት ከሆነ የሆነ ሰው ይሄ ነገር ሰጣለሁ የገንዘብ ሰጣለሁ ከተባለ ደስ ነው የሚለው። ግን በፈተና ከተጀመረ በመከራ ከተጀመረ ያለቅሳል። መተኛት ነው የሚፈልገው፣ መዝናናት ነው የሚፈልገው፣ ማረፍ ነው የሚፈልገው። ትልቅ ህልም ያለው ሰው ቀኑ መልካም ይሁን አይሁን፣ ኢኮኖሚያዊ ቀውስ ይኑር አይኑር፣ ፖለቲካዊ ረብሻ ይኑር አይኑር፣ ህይወትን ለመቀየር ቤተሰቡን ለመቀየር ከዛ አልፎም ሀገሩን ለመቀየር ጠዋት ተነስቶ ህልምን ለማሳካት ይወጣል። መከፈል ያለበት መስዋዕትነት ደግሞ ያለምንም ድርድር ይከፍላል። ስለዚህ አብዛኛው ጊዜ የሚጠየቁ ጥያቄዎች ዳዊት የምታስተላልፈው መልእክት ደስ ይላል፣ ግን እኔ ብር የለኝም፣ እኔ ሰው የለኝም፣ እኔ ትምህርት የለኝም፣ እኔ እንደዚህ ችግር አለብን። አዎ እሱ ችግርህ ነው። አሁንም ጠይቅ ያለው ችግር ሳይሆን ምን መሆን ትፈልጋለህ፣ ምን ማድረግ ትፈልጋለህ፣ የት መድረግ ትፈልጋለህ፣ በግል በስራ ደረጃ ምንድን ነው ማሳካት የምትፈልገው፣ በቤተሰብ በሀገር ደረጃ በአህጉር ደረጃ ምን ለውጥ መፍጠር ትችላለህ ነው የኔ ጥያቄ። እና ሰው አላማው ሲወስን፣ ህልሙ ሲወስን፣ ግቡ ሲወስን፣ የት መሄድ እንደሚፈልግ ሲወስን፣ እነዛ ችግሮች አሸንፎ የተሻለ ደረጃ መድረስ ይችላል።
ዳዊት፣ ቀደም ብለህ ከጠቀስከው ጋር የሚሄድ በአሁኑ ጊዜ በርካታ ወጣቶች ራሳቸውን የተሻለ ቦታ ለማድረስ እየጣሩ ይገኛሉ። በሌላ በኩል ደግሞ በግጭቶችና በማህበራዊ መገናኛ ንትርኮች ውስጥ ጊዜያቸውን የሚያሳልፉም አሉ። መሰል ስልጠናዎች እነዚህን ሁኔታዎች ለመቀየር ምን ያክል ኃይል አላቸው?
እኔ አሁን በዚህ 3-4 ዓመት ውስጥ እስከ 1.5 ሚሊዮን ሰዎች የማሰልጠን መብት አግኝቻለሁ። በቃ አንድ የተረዳሁት ነገር ሁሉ ሰው መልካም ነው፣ ሁሉም ሰው ጥሩ ነው፣ ሁሉ ሰው ድንቅ ነው። ምክንያቱም ሁላችን የፈጣሪ ልጆች ነው። ግን ትልቁ ችግራችን አለማወቅ ነው። በፍቅር በሰላም ወሬ ትተን፣ አላስፈላጊ የሶሻል ሚዲያ ረብሻ ትተን፣ አላስፈላጊ ግጭት ትተን፣ የሚለያየን ነገር ትተን፣ በፍቅር በአንድነት በሰላም መስራት የምንችልበት ትክክለኛ ምግብ የአእምሮ ምግብ ሲመገብ ሰው ማለት ነው በቃ ይቅርታ ተጠያይቆ ደስ ብሏቸው ከዚህ በኋላ ትልቅ ለውጥ እናመጣለን፣ ሀገራችን መቀየር እንችላለን፣ ሀገራችን ብትቀየርን እኛ ነው መቀየር ያለብን፣ ሀገሬ እንድትቀየር እኔ ነው መቀየር ያለብን፣ ከማንም አልጠብቅም ብሎ ነው የሄደ እና በተግባርም እንዳየሁት እዛ ብቻ ሳይሆን የተለያዩ የመንግስት ተቋሞች፣ የክልል ተቋሞች፣ ባንኮች፣ ሆቴሎች ያየሁት ስልጠና ሰው አለማወቅ ነው። ሰው በፍቅር የሚያሸንፍበት መንገድ በሰላም ያለ ሙስና ያለ ማጭበርበር የሚያሸንፍበት መንገድ እንዳለ ካወቀና በዛ ደግሞ ካመነ እምነት ካለው መሄድ አይፈልግም ወደ ረብሻ።
ዳዊት ድሪምስ፣ የአነቃቂ ንግግሮች አቅራቢና የሙያ ክህሎት አሰልጣኝ፣ ለነበረን ቆይታ በእጅጉ አመሰግናለሁ። ዳግም እንገናኛለን። ለአሁኑ መልካም ምሽት ይሁንልህ።
አመሰግናለሁ። መልካም ምሽት።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። በመቀጠል ወደ ደቡብ አፍሪካ እንሻገራለን። በአፍሪካ የኮቪድ-19 ወረርሽኝ ስርጭት ግርሻ አሁንም እየበረደ መሆኑን ከሰሞኑ የወጡ ጥናቶች ያመላክታሉ። ይሁንና እስካሁን ድረስ ኢትዮጵያን ጨምሮ በመላ ሀገሪቱ እየተሰጠ ያለው ክትባት እንዲሁም የሰዎች ክትባቱን ለመውሰድ ያላቸው ተነሳሽነት በጣም አነስተኛ ነው። በኮቪድ ግርሻ እጅግ በተጎዳችው ደቡብ አፍሪካም የተከተቡ ሰዎች ቁጥር አነስተኛ ነው። ይህን ተከትሎም ተቋማት ሰራተኞቻቸውን ለማስከተብ የተለያዩ የሽልማት መርሃ ግብሮችን እያሰናዱ በመቀስቀስ ላይ ይገኛሉ። የሊንዳ ጌፍታሽን ዘገባ ኤደን ገረመው እንደሚከተለው ታሰማናለች።
በደቡብ አፍሪካ በሺዎች የሚቆጠሩ የኮቪድ-19 የክትባት ጣቢያዎች ቢከፈቱም የተገልጋዮች ቁጥር ግን ቀንሷል። ባለፈው ዓመት ነሐሴ ወር ላይ በሳምንት 1 ሚሊዮን የሚሆኑ ተገልጋዮችን ሲያስተናግዱ የነበሩት ጣቢያዎች አሁን ላይ 150,000 ሰዎችን ወደ መቀበሉ ወርደዋል። ሀገሪቱ መንግስት 67% የሚሆነውን ህዝብ እንደ ኤሮፓን አቆጣጠር በ2021 ዓ.ም አስከትባለሁ ብላ ካወጣችው እቅድ ተንሸራታለች። ፍሎሬንስ ስሞሴን የፓርክሀርስት ክሊኒክ የተሳሳቱ መረጃዎች በመዋጋት ሰዎች እንዲከተቡ ያበረታታል ይላሉ።
Providing more health education to our community.
ኩባንያዎች ከቀስቀሳም ያለፉ እርምጃዎችን እያደረጉ ነው። ዲስከቨር በደቡብ አፍሪካ ግዙፉ የመድህን ተቋም ነው። ይሄ ኩባንያ ደንበኞቹን እንዲከተቡ ተመላሽ ገንዘቦችንና የሽልማት ነጥቦችን ህይወት መድህን ዋስትናቸው ላይ እንዲያገኙ በማድረግ እያበረታታ ይገኛል። በተጨማሪም ከመስከረም ወር ጀምሮ 11000 የሚደርሱ ሰራተኞቹ እንዲከተቡ መመሪያ አውጥቷል። ይህን ተከትሎም የሰራተኞቹ ክትባት ከ22% ወደ 94% በሶስት ወራት ጊዜ ውስጥ ብቻ ጨምሯል። ሮናልድ ዌለን ዋና የንግድ ጉዳይ ባለሙያ ናቸው።
Discovery is well versed and
የባህሪ ጥናትን በተመለከተ ዲስከቨሪ እጅግ ብዙ ስራዎችን በአመታት ውስጥ ሰርቷል። ጥቅማጥቅሞችና ሽልማቶች ሰዎችን በአንድ የተለየ መልኩ የባህሪ ለውጥ እንዲያሳዩ እንደሚያግዙ አይተናል። ነገር ግን ይህን መሰል የባህሪ ለውጦች እስከሆነ ቦታ ብቻ ነው የሚያደርሱት። አንዴ እስከ 70% ካስከተብን ከዚያ በኋላ ፍጻሜው ላይ ጠንከር እንላለን።
ሮናልድ ሰራተኞቹ ወደ ስራ ገበታቸው ሲመለሱ መከተባቸው የደህንነት ስሜት ስለፈጠረባቸው መደሰታቸውን ይገልጻሉ። ይሁንና 2-3% የሚሆኑ ሰራተኞች በእንቢተኝነታቸው ጸንተዋል። ኩባንያው መሰል ህጎችን ሲያወጣም የግለሰቦችን መብት እየተጋፋ ነው በሚል ፖሊሲውን የተመለከቱ የህግ ጥያቄዎችም ተነስተዋል። ይሁን እንጂ ሀገሪቱ ይህን ሁኔታ እንዴት እንደምታየው እስካሁን ድረስ አልታወቀም። ሳፉራ አብዱልካሪም ግን ከግለሰቦች ጥቅም ይልቅ የቡድኖች ጥቅም ይልቃል ይላሉ።
We know from previous cases during the pandemic that these competing community rights
ከባለፈው የወረርሽኝ ተሞክሯችን የማህበረሰብ ጤናና ህይወትን ስናይ የግለሰቦች ጤናን አደጋ ላይ የሚጥሉ ነገሮች በተለይም በኮቪድ-19 ወቅት በተለየ መልክ ይታያሉ። ስለዚህም ደቡብ አፍሪካ ይህን ጉዳይ ህገ መንግስታዊ አድርጋ ደንብ ታወጣለች።
ከዚህ በኋላም ሀገሪቱ በግድ በልመና ያገኘችው ክትባት ያገልግሎት ጊዜው ያልፋል። ባለፈው ህዳር ወር ላይም የደቡብ አፍሪካ መንግስት የጆንሰን ኤንድ ጆንሰንና የፋይዘር ክትባቶችን አስወግዷል። በዛው በተመሳሳይ ወርም የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ሰፊ የሆነ የግዳጅ መመሪያ በሀገር አቀፍ ደረጃ እንደሚኖር አስጠንቅቀዋል። ሳፉራ አብዱልካሪም በድጋሚ
We've reached a point where our supply of vaccines outstrips
የክትባት አቅርቦታችን ከፍላጎት በላይ የሆነበት ደረጃ ላይ ደርሰናል። ሁሉም ህዝብ ደህንነቱ እንዲጠበቅና ያሉን ክትባቶች በሙሉ ለመጠቀም ፍላጎቱ እንዲያድግ ማድረግ መቻል አለብን።
ሳፉራ ታዲያ ወደ ክሊኒኮች ለመሄድ መጓጓዣዎች ከቀረቡና ሰዎች ከስራ የሚወጡበት ፍቃድ እንዲያገኙ ከተደረገ ክትባቱን ለማሳለጥ ግዳጅ ማድረጉ ትልቅ ሚና ይኖረዋል ይላሉ።
እንደምን እናመሰግናለን። ወደ መጨረሻው ዘገባ ስንሻገር ደቡብ ሱዳን በማህበረሰቦች መካከል ርቀት ለመፍጠር ያለመ ስፖርታዊ ውድድር ዘንድሮ ማስተናርታለች። የሺላ ፖኒን ዘገባ እንደሚከተለው እናቀርብላችኋለን። ኦሎምፒኮ የተከፈተው ተወዳዳሪዎች ከአካል ጉዳት ይጠበቁ ዘንድ የሃይማኖት አባቶች ባቀረቡት ምርቃትና ኃይል ከተፈጥሮ ይመጣል የሚለውን በሚወክል የፍየል ገጸ በረከት ነው። ይሄ የቤጂንግ የክረምት ኦሎምፒክ አይደለም፣ በደቡብ ሱዳን ሰሜናዊ ክፍል የሚደረገው የትዊች ኦሎምፒክ እንጂ። በየዓመቱ በጥር ወር የሚደረገው 2 ሳምንታት የሚረዝመው ውድድር ከ6 ማህበረሰቦች የመጡ አትሌቶች ይሳተፉበታል። በተለመዱ የኦሎምፒክና የቡድን ስፖርቶች ዓላማው ማህበረሰባዊ ወይንም የጎሳ ግጭትን መቀነስ ነው። የእጅ ኳስ ተጫዋቹ ሪንግ አግዌክ ሪንግ የጎሳ ግጭትን ገፈት ቀምሷል።
በግንቦት ወር ከብቶቻችንን ሊነዱ መጡ። ከብቶቹን ለማዳን ጥረት በማደርግበት ሰዓት በጥይት ተመታው። በስተመጨረሻ ግን ከብቶቼን ለማስመለስ ቻልኩ። አሁንም ከነጉዳቴ ነው በዚህ ውድድር ተሳታፊ የሆንኩት። ውድድሩን የአንድነታችን ምክንያት አድርጌ መለከተዋለሁ።
ሃያኛ ዓመቱን ዘንድሮ ባስቆጠረው ውድድር ላይ 700 ተወዳዳሪዎች ተሳትፈዋል። ውድድሩ ከስፖርቱ በዘለለ ኮቪድ-19ን፣ ኤችአይቪንና ውሃ ወለድ በሽታዎችን የተመለከቱ የጤና መረጃዎችም ይሰራጩበታል። የትዊች ኦሎምፒክ መስራች አኪል ማሌዝ ባንጎል የውድድሩን ዓላማ እንዲያስረዳሉ።
ሰላም ያለ አጀንዳ አይመጣም። ሰዎች ከመጥፎ ተግባራት በሚያርቃቸው ጉዳይ ካልተጠመዱ በስተቀር ሰላማዊ ሆነው እንዲቆዩ መንገር አይቻልም። ከወጣቶች ጋር የምንነጋገርበት መስተጋብር የምንፈጥርበት ስፍራ ለመገንባት እየጣርን እንገኛለን።
ደቡብ ሱዳን ከ11 ዓመታት በፊት ነጻ ሀገር በመሆን የዓለም ወጣቷ ሀገር ሆናለች። ሙሉ ሰላም ግን አግኝታ አታውቅም። የትዊች ኦሎምፒክ ማህበር ጸሐፊ ቾል አቺንግ ወጣቶችን በውድድሩ ማሳተፍ ግጭቶችን ለማስቆም ያስችላል ይላሉ።
In South Sudan, the crisis of 2013 and 16
በደቡብ ሱዳን የጎርጎሮሲያኑ 2013 እና 2016 ቀውሶች የተባባሱት ወጣቶች ስለተሳተፉባቸው ነው። ወጣቶች እንዲም በመሰሉ እንቅስቃሴዎች ባይሳተፉ ፖለቲከኞችን ተከትለው ጦርነቱን ለማፋፋም ባያስቡስ?
እነዚህ የደቡብ ሱዳን አትሌቶች ግን ስፖርታዊ ጦርነትን መርጠዋል። የምር ጦርነት ውስጥ አሁንም ድረስ ያሉ እኩዮቻቸው መሳሪያ ጥለው ለስፖርታዊ ክብር እንዲቀላቀሏቸው ይሻሉ። አብራችሁን ስላመሻችሁ በእጅጉና አመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።